የያንዳንዱን ቅድስና ጉዞ የምትመራ ኮከብ ድንግል ማርያም ናት። ቅዱስ አባታችን ርእሰ ሊቃነ ጳጳሳት በነዲክቶስ 16ኛ ትናንት እሁድ የአምስት አዲስ ቅዱሳን ቅድስናን አወጁ። ከአምስቱ አዲስ ቅዱሳን መካከል የለምጾች ሐዋርያ በመባል የሚጠራው ዳሚያኖ ደ ቮስተር ይገኛል። ትናንት ቅድስናቸው የተወጀላቸው ቅዱሳን ዚግሙንት ሺጽ ሽናይ ፈለንስኪ አቡንና የማርያም ቤተሰብ ፍራንቺስካውያት ደናግል ማህበር መስራች ፍራንቺስኮስ ኮሊ ጉይታርት የሰባኪያን ማህበር ካህን የብስራተ ገብርኤል ቅድስት ድንግል ማርያም ዶሚኒካውያት ደናግል ማህበር መስራች ራፋኤል አርናይዝ ባሮን የጥብቅ ህይወት የሚኖሩ ሲታውያን ማህበር አባል ማሪየ ደላክሮዋ ዩጋን የድሃ ታናሽ እህቶች የደናግል ማህበር መስራች ድንግል እና አባ ዮሴፍ ዳሚያን ደ ቮስተር የኢየሱስና የማርያም ቅዱስ ልብ እንዲሁም የስግደተ ቅዱስ ቁርባን ማህበር ካህን የስጋ ደዌ ህሙማን ሐዋርያ የተባሉት ናቸው። አባ ዮሴፍ ዳሚያኖ ደ ቮስተር የወንጌል ስልጣኔ መርህ በመከተል ለአለቆቻቸው በመታዘዝ በሐዋይ ደሴቶች ሐዋርያዊ ተልእኳቸውን የፈጸሙ የበልጅም ተወላጅ ቅዱስ ካህን ናቸው። አባ ዳሚያኖ በገዛ ፈቃዳቸው ከስጋ ደዌ ህሙማን ጋር ለመስራት ወስነው ወደ ሞሎካይ ደሴት በመሄድ ከህብረተሰቡ ከተነጠሉትና ከተገለሉት ህሙማን ጋር ሰርተዋል። አባ ዳሚያኖ አገልግሎታቸውን የለምጽ ህሙማንን በማጠብ በማከም በማጽናናትና እንዲሁም በሚሞቱበት ጊዜ እነርሱን በስርዓት በመቅበር ያቀርቡት ነበር። አባ ዳሚያኖ ለለምጽ ህሙማን ልክ እንደ ወንድሞቻቸውና እህቶቻቸው ይቆጥሩ ነበር። በአቅራቢያው ከሚገኙ ተራራዎች የሚጠጣ ውሃ በመዘርጋት ለበሽተኞቹ ቤቶች አሰራ። ሁለት ሆስፒታሎችና ሁለት የወላጅ አልባ ህጻናት ቤቶች ገነባ። እንዲሁም እንዴት መሬቱን ማልማትና ማረስ እንደሚችሉ አስተማረ። ልዩ የነበረው የፍቅር ስራው ደግሞ ብዙ አዲስ አማኞችና ተከታዮች አስገኘለት። አባ ዮሴፍ ዳሚያን ስብከት በሚያቀርብበት ጊዜ ዓለምንም ችግር እኛ ለምጻሞች ሲሉ ይናገሩ ነበር። የለምጽ ህሙማን ደግሞ ልክ እንደ ራሳቸው አድርገው ይቆጥሯቸው ነበር። አባ ዳሚያኖ ለ11 ዓመታት ከለምጻሞች ማለት ከስጋ ደዌ ህሙማን ጋር ከሰራ በኋላ እርሱም በበሽታው መለከፉን አወቀ። በዛን ወቅት ለህሙማን የነበረው ፍቅር ይበልጥ ጎልቶ እንዲታይ አደረገ። ይህንን ለማድረግ ደግሞ በሽተኞችን መጎበኘት፣ መስዋዕት ቅዳሴና ስብከት እንዲሁም ምስጢራት ማደልና መስራትን በማዘውተር አጠናከረው። ከዛ በ49 ዓመቱ ሚያዝያ 15 ቀን 1889 ዓመተ ምህረት አረፈ። በሞት አፋፍ አልጋ ላይ እንዳለም ያክመው ለነበረው ሐኪም እርሱን ትቶ ሌላ ሽማግሌ በሽተኛን እንዲንከባከብ በመለመኑም በሞቱ አልጋ ላይ ሌላ የፍቅር ስራን መሰከረ። በዛን ጊዜ በሞሎካይ ደሴት ውስጥ የነበሩት 1166 የስጋ ደዌ ህሙማን ልክ እንደ አባታቸውና ወንድማቸው አለቀሱለት። አባ ዳሚያኖ ኢየሱስን በመከተል ለስጋ ደዌ በሽተኞች ለመፈወስና ለመንከባከብ በመጣሩ የክርስቲያን ሰባኪያን ወንጌል አብነት ከመሆኑም ባሻገር ትልቅ የሰብአዊ ረድኤት አገልግሎት ሰውም ነው። በአባ ዳሚያኖ ህይወት የእግዚአብሔር ፍቅር ለለምጽ ህሙማን በሚያደርገው የፍቅር ሥራ ይተገበር ነበር። ትናንት ብፅዕናቸው ከታወጀላቸው አግብርተ እግዚአብሔር መካከል ሌላ ትልቅ የወንጌላዊ ፍቅር ህይወት ሰው ትገኛለች። ፈረንሳዊቷ ማሪያ ደላክሮቼ እርሷ ከ1792 እስከ 1879 ዓመተ ምህረት ባለው ጊዜ የኖረች እውነተኛ ሌላ የካልካታ እናት ተሬዛ ናት። ገና በህይወቷ እያለች የድሆች እናት በመባል ትጠራ ነበር። ከወጣትነት ጀምራ ድሃ ሽማግሌዎችን ትረዳና ታገለግል ነበር። ከሌሎች ወጣቶች ጋር ሆና የድሆች ታናሽ ደናግል ማህበር በማቆም እናት ማርያ ዘመስቀል በሚል ስም ተጠራች። በ1845 ዓ ም የፈረንሳይ መንበረ ጥበብ ታላቅ የምግባረ ሰናይ ሥራ ለፈጸሙት ይሰጥ የነበረውን የሞንቲዮን ሽልማት ሰጣት። በዚህም የእርስዋ የምግባረ ሰናይ ሥራ በአውሮፓና ከአውሮፓ ውጭም አንዴ በተአምራት ዝናና ታዋቂነት አትርፎ ተዘረጋ። እናት ማርያ ዘመስቀል 2200 አባላት ያሉት ትልቅ ማህበር በመተው በ87 አመቷ በሰላም አረፈች። ከተናንቱ ቅዱሳን ጋር የብፁዕ አቡነ ፌሊንስኪ ቅድስናም ታውጇል። አቡነ ፌሊንስኪ ከ1822 እስከ 1895 ዓመተ ምህረት ባለው ጊዜ የኖሩ ከታላቅና ሀብታም ቤተሰብ የተወለዱ ፖላንዳዊ አቡን ናቸው። 14 ዓመት ሳይሞላቸው በንጽህናና በድንግልና ህይወት የብስራተ ገብርኤል ምስጢር አምልኮን አዘወተሩ። ክህነት እንደተቀበሉም የድሆች መጠለያ ማዕከልና የማርያም ቤተሰብ ማህበር አቋቋሙ። በ1862 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ የዋርሶ ሊቀ ጳጳሳት አቡን ሾሟቸው። በወቅቱ የፖላንድ ርዕሰ ከተማ ህይወት በጣም አሳዛኝና አስቸጋሪ ነበር። ከአራት ወር ጀምሮ የሩሲያ ባለስልጣናት ሁሉም አብያተ ክርስቲያናት ዘግተው ነበር። አቡነ ፌሊንስኪ አብያተ ክርስቲያናቱን በማጽዳት እንደገና ከፍተው ለ24 ሰዓታት የቅዱስ ቁርባን ስግደት እንዲካሄድባቸው አደረጉ። ሰበካውን እስካስረከቡበት በ16 ወራት ጊዜ ውስጥ የአገሩ እምነትና ሃይማኖት እንደገና እንዲያንሰራራ የፖላንድ አቡናት ውህደት ከርዕሰ ሊቃነ ጳጳሳት ጋር እንዲጠነክር ተግተው ሰሩ። በሩሲያ መንግስት አንጻር ለቤተ ክርስቲያን ነጻነት ታገሉ። ለዚህም ሐምሌ 14 ቀን 1863 ዓመተ ምህረት ወደ ሩሲያ በግዞትና ስደት ተወሰዱ። አቡነ ፌሊንስኪ ለሚወዷት ፖላንድ አገራቸው የካቶሊክ ቅድስና ተምሳሌትና አርአያ ናቸው። ያረፉትም መስከረም 11 ቀን 1895 ዓመተ ምህረት ክራኮቪያን በመጎበኘት ላይ እንዳሉ ነበር። ሌሎች ሁለት ትናንት የቅድስና ማዕረግ የታወጀላቸው ቅዱሳን የእስጳኛ አገር ተወላጆች ናቸው። ፍራንቼስኮ ኮሊ ከ1812 እስከ 1875 ዓመተ ምህረት የኖረ ዶሚኒካዊ የዶሚኒካውያት ደናግል ማህበር መስራች ቅዱስ ነው። እርሱ የኖረበት ዘመን ለእስጳኛ ቤተ ክርስቲያን ብዙ አስቸጋሪ ጊዜ ነበር። ለስብከተ ወንጌልና ለመቁጠሪያ ጸሎት ቅድሚያ በመስጠት ይንቀሳቀስ ነበር። በችግር ውስጥ ለሚገኙ ሕፃናት የሚንከባከቡ የደናግል ማህበርም አቋቋመ። ጥሪውን እንዲከተሉ የሚረዳቸው ትምህርትና ሕገ ደንብ ደግሞ አወጣ። ሌላ የእስጳኛ አገር ቅዱስ ከ1911 እስከ 1938 ዓመተ ምህረት የኖረ የጥብቅ ስርዓት ሲታውያን ማህበር ካህናት አባል አባ ራፋኤል አርናይዝ ባሮን ነው። በመንፈሳዊ ህይወት ተስቦ በ22 ዓመቱ ገዳም ገባ። በስኳር በሽታ ታሞ በ27 ዓመቱ ሚያዝያ 26 ቀን 1938 ዓመተ ምህረት ሞተ። በትህትናውና በፍቅሩ ይዘከራል። ሀብታም ወጣት እያለ ሁሉም ነገር ትቶ ለዓለም ድህነት ራሱን በሰዋው በክርስቶስ መስቀል ተማረከ። ቅዱሳን የክርስቲያን አርአያና አብነት፣ የክርስቶስ ፍቅር፣ የጸሎትና የፍቅር ሥራ ሕይወት ተምሳሌት ናቸው። ለመላው የሰው ዘር የጥላቻና የመከፋፈል ባህል አስወግዶ የምህረት የስምምነትና የሰላም መንገድ እንዲከተል ይጋብዛሉ። በቅርቡ የሰላም ኖቤል ተሸላሚ የሆኑት በሆኖሉሉ ሀዋይ የተወለዱት የተባበሩት አሜሪካ ፕሬዚደንት ባራክ ኦባማ የአባ ዮሴፍ ዳሚያን ቅድስና አዋጅ እንደሰሙ የደስታ መልእክት አስተላልፈዋል። ባራክ ኦባማ ባስተላለፉት መልእክት ልጅ ያሉ ስለ አባ ዳሚያኖ አስደናቂ ስራና ታሪክ ይነገር የነበረውን ሁሉ እንደሚያስታውሱ ጠቅሰው አባ ዳሚያኖ ሕይወታቸውን በመስዋዕት ለሰዎች ክብርና መብት የድምፅ አልባ ድምፅ ሆነዋል። የስጋ ደዌ በሽታ ቅንዋትም ተሸክመዋል። በጊዜያችን በተለይ በኤድስ በሽታ ህሙማን ፊት የአባ ዳሚያኖ አርአያነት መከተል ያስፈልጋል ካሉ በኋላ የዚህ ታላቅ ሰው ቅድስና በሚታወጅበት ቀን ከርዕሰ ሊቃነ ጳጳሳትና ከዓለም ሰዎች ጋር የምስጋና ጸሎቴን አቀርባለሁ ሲሉ አረጋግጠዋል።